ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቦታው ወደ 300 ኪሎ ሜትር አካባቢ ነው። ለሰማራ ደግሞ ሙቀቱ 45 ዲግሪ ነው የሚደርሰው። ምንም አይነት መጠለያ ዛፍ ስር እንኳን ለመቀመጥ በማያስችል በጣም በረሃ የሆነ አካባቢ ነው ቦታውና ህብረተሰቡ በጣም ከፍተኛ ችግር ውስጥ ነው።
በአብዓላ ከተማና አካባቢው በሚካሄደው ውጊያ ነዋሪዎች ለጉዳት እየተዳረጉና ቀያቸውን ጥለው ተፈናቅለው እየተሰደዱ ነው ሲሉ የአካባቢው ነዋሪዎችና ተፈናቃዮች ከሰጧቸው አስተያየቶች የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ማክሰኞ ጥር 18 2014 ዓ.ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ስርጭታችንን ለምትከታተሉ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። የዕለቱ ዜና አቅራቢ ደረጀ ደስታ ነው። የቴክኒክ አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ቢላንድራዴ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሱዳን ውስጥ ዋና ከተማይቱ ካርቱምን ጨምሮ በተለያዩ የአገሪቱ ከተሞች ትናንት ሰኞ በሺዎች የሚቆጠሩ ተቃዋሚ ሰልፈኞች ተካፋይ መሆናቸው ሲነገር ሶስት ሰዎች መገደላቸውን የሐኪሞቹ ማኅበር አስታውቋል። የመፈንቅለ መንግሥቱ ከተካሄደ ጀምሮ እስከ ትላንት ድረስ በቀጠሉ ተቃውሞዎች የሞቱት ሰዎች ቁጥር 76 መድረሱም ተመልክቷል። በትናንትናው ዕለት የመንግሥት የጸጥታ ኃይሎች ተቃዋሚ ሰልፈኞችን ለመበተን አስለቃሽ ጋዝ መጠቀማቸውን አክቲቪስቶቹን ጠቅሶ አሶሺየትድ ፕሬስ ዘግቧል። የዓለም ጤና ድርጅት ሥራ አስፈጻሚ ቦርድ ዶክተር ቴድሮስ አድሃኖም የድርጅቱ ዳይሬክተር ሆነው እንዲቀጥሉ በእጩነት ያቀረባቸው መሆኑን ዛሬ አስታወቀ። ድርጅቱ ዛሬ ባወጣው የትዊት መልእክት የዓለም ጤና ድርጅት እንደ አውሮፓ አቆጣጠር በግንቦት 2022 በሚያካሂደው ጠቅላላ ጉባኤ የድርጅቱን ዲሬክተር የሚወስን መሆኑንም አስታውቋል። በካሜሩን የአፍሪካ ዋንጫ ግጥሚያ እየተካሄደ በነበረበት የእግር ኳስ ሜዳ በተፈጠረ መረጋገጥ ቢያንስ 8 ሰዎች ሲሞቱ 38 ሰዎች ለጉዳት ተዳርገዋል። ችግሩ የተከሰተው በካሜሩንና ኮሞሮስ መካከል ሊካሄድ የነበረውን ግጥሚያ ለመመልከት ኦሊምቤ ወደ ተሰኘው የእግር ኳስ ሜዳ ይገቡ የነበሩ ደጋፊዎች ቁጥር ስርዓት ከሚያስከብሩት በመቶዎች ከሚቆጠሩ ፖሊሶች በልጦ ከፍተኛ በመሆኑ በተፈጠረ ግርግር መሆኑ ተመልክቷል። ካሜሩንና የአፍሪካ የእግር ኳስ ፌዴሬሽን ምርመራ እንዲካሄድ አዘዋል። ሞኪ ኤድዊን ኪንዛካ ከያውንዴ ያደረሰንን ዘገባ ስመኝሽ የቆየ ታቀርበዋለች።
ማላሴ በተሰኘው ሆስፒታል አንድ ነርስ የእንግዳ መቀበያ ተገኝተው ጉዳት ስለደረሰባቸው ቤተሰቦቻቸውና ጓደኞቻቸው ደህንነት ለመጠየቅ የተሰበሰቡ ሰዎች እንዲረጋጉና ርቀታቸውን እንዲጠብቁ ይነግራቸዋል። ሰኞ ዕለት በኦሎምቤ የእግር ኳስ ሜዳ በተፈጠረ መረጋገጥ በደረሰባቸው ጉዳት ወደዚህ በካሜሩን ዋና ከተማ ያውንዴ በሚገኘው ሆስፒታል የገቡ 7 ቁስለኞች እርዳታ እየተደረገላቸው እንደሆነም ይገልጽላቸዋል። ቤተሰቦቻቸውን ሊፈልጉ ከመጡት መካከል የ27 ዓመቱ ፕሮስፐር ቺንዶ ኳስ ለማየት ወደ ሜዳ ገብተው የነበሩት አጎቱና 2 ልጆቹ ያሉበትን ማወቅ እንዳልቻለ ይናገራል።
ዛሬ ጠዋት 7 ሆስፒታሎች ሄጃለሁ፣ ግን ላገኛቸው አልቻልኩም። ፖሊሶቹ አጎቴና ልጆቹ ያሉበትን ያውቁ እንደሆነ ጠይቄያለሁ፣ ነገር ግን ምንም አልረዱኝም። ግራ ተጋብቻለሁ። አሁን ምን ማድረግ እንዳለብኝ አላውቅም።
በእግር ኳስ ሜዳው መረጋገጥ የተፈጠረው በካሜሩንና ኮሞሮስ መካከል ሊካሄድ የነበረውን ጨዋታ ለመመልከት የመጡ ተመልካቾች ለጥበቃ የተሰማሩትን ፖሊሶች አልፈው ለመግባት ሲሞክሩ ነው። የካሜሩን ባለስልጣናት እንዳሉት በሁኔታው 6 ሰዎች ወዲያው ለሞት ሲዳረጉ፣ 2 ወደ ሆስፒታል በመወሰድ ላይ እያሉ ሕይወታቸው አልፏል። የካሜሩን የህብረተሰብ ጤና ሚኒስትር በሆስፒታሉ ተገኝተው ጉዳት የደረሰባቸውን የጎበኙ ሲሆን ፕሬዝዳንቱ ሁሉም ቁስለኞች ያለምንም ክፍያ እንዲታከሙ ትዕዛዝ አስተላልፈዋል። በተጨማሪም ፕሬዝዳንቱ ከአፍሪካ እግር ኳስ ኮንፌዴሬሽን ጋር በመሆን መረጋገጡ በምን ምክንያት እንደተፈጠረ እንዲጣራ ትዕዛዝ አስተላልፈዋል። ጨዋታው ሊካሄድበት የነበረው የእግር ኳስ ሜዳ 40,000 ሰዎችን የመያዝ አቅም ያለው ሲሆን ባለስልጣናት እንደሚሉት ሰኞ ዕለት የነበረውን ጨዋታ ለመመልከት ወደ 57,000 የሚጠጉ ሰዎች ተገኝተው ነበር።
የቡርኪና ፋሶ ወታደሮች ፕሬዝደንት ሮክ ማርክ ክርስቲያን ኮብሬን ማስወገዳቸውን የገለጹ ሲሆን አሁን አገሪቱን እየተቆጣጠረ የሚገኘው ወታደራዊ ጁንታ መሆኑ ተገለጸ። ትናንት ሰኞ በመንግስት ቴሌቪዥን የቀረቡ በርካታ ወታደሮች ግልበጣው የተካሄደው ያለምንም ደም መፋሰስ መሆኑን ተናግረዋል። ካፒቴን ሲድሶሬ ካብሬ አዲሶቹ ወታደራዊ መሪዎች በሁሉም ወገኖች ተቀባይ የሆነው አዲስ ምርጫ የሚካሄድበት ወቅት እንደሚያሳውቁ ተናግረዋል። የወታደሮቹ እርምጃ የመጣው የቡርኪና ፋሶ ህዝብ የፕሬዝደንቱን አስተዳደር የእስላማዊ አማጽያንን አያያዝ በመቃወም የተቃውሞ ሰልፍ በተጠራ ማግስት መሆኑ ታውቋል። በሰሜን የአገሪቱ ክፍል እንቀሳቀሳሉ የተባሉት ጽንፈኞች የእስላማዊ መንግስት አማጽያን 49 መንግስት ወታደሮችን ከገደሉበት ጊዜ ጀምሮ በጦሩ አባላት ዘንድ በተፈጠረ ቅሬታ መፈንቅለ መንግስት ሊካሄድ ይችላል የሚል ወሬ ሲነገር መቆየቱም ተገልጿል። ዩናይትድ ስቴትስ ወደ ምስራቅ አውሮፓ አገሮች 8500 ወታደሮችን ለማሰማራት ማቀዷን በታላቅ ትኩረት እየተከታተለች መሆኑን ሩሲያ አስታወቀች። የክሬምሊን ቃል አቀባይ ዲሚትሪ ፔሽኮቭ ዩናይትድ ስቴትስ የሩሲያ ዩክሬንን ውጥረት እያባባሰች ነው የሚለውን የሩሲያ ክስ ደግመው ማሰማታቸው ተመልክቷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ሰኞ ቁልፍ ከሆኑ የአውሮፓ አገራት መሪዎች ጋር ሩሲያ በዩክሬን ድንበር ዙሪያ ስለምታደርገው የወረራ ስጋት ተነጋግረዋል። ዋይት ሀውስ ባወጣው መግለጫ የአውሮፓ አገራት በሩሲያ ዩክሬን ጉዳይ የጋራ ስምምነት ያላቸው መሆኑን አስታውቀዋል። ከእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ጽህፈት ቤት የወጣው መግለጫ መሪዎቹ እየጨመረ ባለው የሩሲያ ጠብ አጫሪነት ጉዳይ ላይ ዓለም አቀፍ አንድነት አስፈላጊ መሆኑን መስማማታቸውን አስታውቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በምስራቅ አውሮፓ የተሰማሩት 8500 የዩናይትድ ስቴትስ ወታደሮች በተጠንቀቅ እንዲቆዩ አዘዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሰሜን ኮሪያ ዛሬ ማክሰኞ ሁለት ተጨማሪ የክሩዝ ሚሳይሎችን በመተኮስ መሞከሯን የደቡብ ኮሪያ ጦር አስታወቀ። ይህ በአዲሱ የአውሮፓውያን ዓመት አምስተኛው የሚሳይል ሙከራ መሆኑን ተመልክቷል። የደቡብ ኮሪያ ጦር ለቪኦኤ በላከው መግለጫ ሙከራውን ያረጋገጠ ሲሆን ዝርዝሩ እየተጠና መሆኑን አስታውቋል። ሰሜን ኮሪያ በአዲሱ ዓመት ውስጥ ብቻ ባደረገችው አምስት ሙከራዎች 8 ሚሳይሎችን መተኮሷም ተገልጿል። እንደ አውሮፓ አቆጣጠር በ1950 የተካሄደውን የኮሪያ ጦርነት ስምምነት መሰረት ዩናይትድ ስቴትስ በደቡብ ኮሪያ ወደ 28,000 ወታደሮችን አስፍራለች። ዩናይትድ ስቴትስ ሙከራዎቹን በማውገዝ አሳሳቢ መሆናቸውንም እየገለጸች ሲሆን በተከታታይ የንነጋገር ጥሪዋን ስታሰማ መቆየቷም ተገልጿል። በደቡብ ዩናይትድ ስቴትስ ጆርጂያ ክፍለ ግዛት የሚገኙት ዳኛ የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ተባባሪዎቻቸው ሕግ በመጣስ ፕሬዚደንት ባይደን በምርጫው እንዲሸነፉ ለማድረግ ባለስልጣናት ላይ ጫና አድርገው እንደሆነ ለመመርመር ከህዝብ ለዳኝነት የተውጣጣ ቡድን ወይም ጁሪ እንዲቋቋም የጆርጂያ አቃቤ ሕግ ያቀረቡትን ጥያቄ አጽድቀዋል። በተለየ መንገድ የሚቋቋመው ጁሪ እንደ አውሮፓ አቆጣጠር ከግንቦት 2 ጀምሮ ለአንድ ዓመት በሚቆይ ጊዜ የቀድሞ ፕሬዚደንት ትራምፕን የተከሰሱበትን እንዲመረምር መታዘዙም ተገልጿል። በዳኛው ትዕዛዝ መሰረት ከህዝብ ተመርጦ ለዳኝነት የተሰየመው ቡድን ወይም ጁሪ የክፍለ ግዛቱ አቃቢ ሕግ በጠየቀው መሰረት በቀጥታም ሆነ በተዘዋዋሪ የጆርጂያ ሕግ ተጥሶበታል የተባለውን ሁሉንም መረጃዎችና ሁኔታዎች እንዲያጣራ ስልጣን የተሰጠው መሆኑም ተመልክተዋል። በዓለም የጸረ ሙስና አካል በተደረገ ጥናት አብዛኞቹ አገሮች ባለፉት 10 ዓመታት ሙስናን ለመቀነስና ደረጃቸውንም ለማስተካከል ያደረጉት ጥረት እጅግ አነስተኛ ወይም ጨርሶ ምንም ለውጥ ያላመጣ መሆኑን አመለከተ። ባለስልጣናት ኮቪድ-19ን አስመልክቶ ስለሚያደርጓቸው ነገሮች ያላቸው ተጠያቂነትና ግልጽነት በብዙዎቹ ቦታዎች ዝቅተኛ መሆኑን ጥናቱ አስታውቋል። የኮቪድ-19 ወረርሽኝ በሙስና ላይ የሚደረገውን ክትትል እንዲላላና አስተዋጽኦ ማድረጉ ጥናቱ አመልክቷል። የህዝብና የመንግስት ተቋማት ሙስናና ስለ ሙስና ያለውን አመለካከት የሚለካው ተቋም እንደ አውሮፓ አቆጣጠር በ2021 ባወጣው ዓለም አቀፍ ግልጽነትና የሙስና አመላካች ጠቋሚ መረጃ እንዳመለከተው ሙስና በዓለም እየጨመረ መጥቷል። ይህ ደግሞ በደካሞቹ አገሮች ብቻ ሳይሆን የመንግስትና ህዝባዊ ተቋማትን መከታተያና መቆጣጠሪያ ተቋማት ባላቸው የደረጁ አገሮችን ጭምር የሚታይ መሆኑን ጥናቱ አስታውቋል። አንጻራዊ በሆነ መልኩ ከሙስና የጸዱ አገሮች ናቸው ተብሎ እስከ 100 ድረስ በደረጃ ከተቀመጡ አገሮች መካከል ዴንማርክ፣ ኒውዚላንድና ፊንላንድ በመጀመሪያ ደረጃ የተቀመጡ ሆነዋል። ዩናይትድ ስቴትስ ከነበረችበት 25ኛ ወደ 27ኛ ደረጃ መውረዷ ተመልክቷል። ደቡብ ሱዳን፣ ሶማሊያና የመን የመጨረሻዎቹን ዝቅተኛ 3ኛ ደረጃዎች ተመድበዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ጥር 18 2014 ዓ.ም ዝግጅታችንን ነው። በቀጥታ ስርጭትና የምስል ድምፅ አቀናባሪያችን ራብ ማክሊን፣ የምስልና ድምፅ አቀናባሪው ደግሞ ሲሳይ አሸናፊ ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። በራዲዮ በቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ልውሰዳችሁ። የህወሓት ኃይሎች በአፋርና በአባላ እንዲሁም በአካባቢው አጠናክረው በቀጠሉት ጥቃት ሳቢያ የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱ የከተማዋና የአካባቢው ነዋሪዎች ገለጡ። ፈናቃዮቹን ይዘው በመንቀሳቀስ ላይ በነበሩ ሶስት ተሽከርካሪዎች ላይ በህወሓት ኃይሎች ተሰነዘረ በተባለ ጥቃት የሰው ህይወትና የአካል ጉዳት መድረሱንም አስተያየት ሰጪዎች ተፈናቅታ አሳሳቢ ነው ሲሉ የገለጡት በአካባቢው የሚኖሩ ጉዳቱ ሳይከፋ መንግስት አስፈላጊውን እገዛ እንዲያደርግም ሲሉ ጠይቀዋል። መስፍን አራጊ ነው የተከታተለው።
የድምጻቸውን መቀረጽ ተስማምተው ስማቸውን ከመጥቀስ የተቆጠቡ የአካባቢው ነዋሪ ለአሜሪካ ድምጽ እንዳስታወቁት
ትናንትና ወደ ጀመረ ጦርነት ትናንትና ሙሉ ቀን ሲካሄድ ነው የቆየው። አሁንም ድረስ አልቆም ጦርነቱ። አካባቢው ላይ ኃይለኛ ከባድ ጦርነት እየተካሄደ ነው ያለው። ጁንታ ሌላ አካባቢዎች ላይ አስፍሮ የነበረውን ኃይል ሁሉ ሰብስቦ አምጥቶ መጀመሪያ በዓላና መጋለ በምትባል ከተማ ከሩቅ ቦታ በከባድ መሳሪያ ደብድበዋል። ሴቶች ህጻናትና አዛውንቶች መፈናቀል ያልቻሉትን የህብረተሰብ ክፍሎች ከጨፈጨፈ በኋላ አካባቢውን ተቆጣጥሮ ወደፊት እየገሰገሰ ነው።
የአባላው ጦርነት በአፋር ታጣቂዎችና በኤርትራውያን አጋሮቻቸው የተቀሰቀሰ ነው ሲሉ የሚከሱት የህወሓት ቃል አቀባዩ ጌታቸው ረዳ በትዊተር ገጻቸው ወደ ትግራይ ክልል ሊገቡ የነበሩና ሰብአዊ እርዳታ የያዙ 27 የጭነት መኪኖች እንዳይገቡ ተደርጓል ከሚለው ወቀሳ ውጭ ሰራዊታቸው በአባላና አካባቢው ፈጸመ ስለተባለ ወታደራዊ ጥቃት ያሉት ነገር የለም። ከአሜሪካ ድምጽ ጋር ቆይታ የነበራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ግን የእርዳታ እህል ወደ ትግራይ ያልገባበት ምክንያት ህወሓት በአካባቢው በቀሰቀሰ ወታደራዊ ትንኮሳና ጥቃት ነው ማለታቸው ይታወሳል። ሚኒስትር ዴታዋ እርዳታ የጫኑት ተሽከርካሪዎች ከመስተጓጎላቸው ባለፈ 50,000 የሚጠጉ ነዋሪዎች ከቀያቸው መፈናቀላቸውን አያይዘው ገልጸው ነበር። የአፋር ብሔራዊ ክልላዊ መንግስትም ጉዳዩን አስመልክቶ ትናንት ባወጣው መግለጫ የሽብር ቡድን ሲል የገለጸው የታጠቀ ኃይል በኪልበቲ ረሱ ዞን የሚገኘውን የአፋር ክልል ወሰን ጥሶ በመግባት በአባላ መጋሌና በርሃሌ የሚገኙ በርካታ ንጹሐንን ለጉዳት ዳርጓል ብሎ ነበር። ስማቸውን ከመግለጽ የተቆጠቡት አስተያየት ሰጪ የህወሓት ኃይሎች አጠናክረው በቀጠሉት ጥቃት በሺዎች የሚቆጠሩ የአበዓላና ዙሪያ ነዋሪዎች በአስቸጋሪ ሁኔታ ለመፈናቀል ተገደዋል ይላሉ።
ከበዓላ ቀጥሎ ረብቲ የምትባል ከተማ አለች እና ረብቲ አካባቢ ያለው ህብረተሰብ ቀድሞ ከአካባቢው መውጣት እንዳለበት ወሰኑና ከአካባቢው ወደ አፍደራ በምትባል ከተማ በእግር እየተጓዙ ነው የሚገኘው። እንደምታወቀው የኛ አካባቢ በጣም በረሃማ ነው። በጣም ሞቀታማ አካባቢ ስለሆነ በእግር ከተጓዘ በኋላ ብዙ ነገር ያስፈልገዋል። በተለይ ውሃ የማግኘት እድል ካላገኘ ያንን ሰውዬ ህይወት የማጣት ያለ ምክንያቱም በጣም ፀሐያማ አካባቢ ስለሆነ
እየተፈናቀሉ የሚሄዱ የት አካባቢ
ወደ አፍዴራ። ከረብቲ ቀጥሎ አፍዴራ የምትባል ወረዳ አለች። አፍዴራ ከረብቲ ቀጥሎ 120 ኪሎ ሜትር ነው። እንግዲህ 120 ኪሎ ሜትር በእግር ነው እየተጓዙ ያሉት። ምንም የተሽከርካሪ አቅርቦት የለን። 5 ኪሎ ሜትር 3 ኪሎ ሜትር ለመጓዝ በጣም ውሃ የሚያስፈልግበት አካባቢ፣ 120 ኪሎ ሜትር ለመጓዝ ደግሞ ምን ያክል ችግር እንደሚደርሳቸው ማወቅ አያቀጣ።
አባላ ውስጥ በመንግስት ስራ የተዳደሩ እንደነበሩ ከመግለጽ ባለፈ ለደህንነታቸው እንደሚሰጉ በመጠቆም የስራ መስካቸውንም ስማቸውንም ከመጥቀስ የተቆጠቡ አስተያየት ሰጪ ደግሞ አባላ ላይ የተጀመረውን ጥቃት ተከትሎ ወደ ደሴ ለመፈናቀል መገደዳቸውን ተናግረዋል።
በጣም አስቸጋሪ ነበር። ውሃ የለም፣ ምግብም የለም። 16 ቀን ሙሉ የአፋር ልዩ ኃይልና ሚኒሻ አንድ ቤት ስለነበር መንግስት ሰራተኞቹ ምግብ አምጥተውልን፣ መጨረሻ ላይ ግን አቅጣጫው አስቸጋሪ ስለሆነ ለቀ ለመውጣት ተገደናል። ያው ጦርነቱ በ9 ተጀምሮ በ24 ከዛው ተቻለው ቤት ንብረት ይዘው እንዳለው እንደወደመ ነው የመጣው። ከላይ ከበር መሳሪያ ስለሚወረወር ያም በመፍራት ወደ ረብት የሚባል ሀገር ወጥቻለሁ። ከዛ ረብት ወጥቼ አንድ ቀን ካደርኩ በኋላ ወደ ዶጋያ ወጥቼ ወደ ደሴ አሁን ባለሁበት ደሴ ነው ያለሁት።
በተከሰከሰው ወታደራዊ ጥቃት የተፈናቀሉ ወገኖችን ለማገዝ ከአሜሪካን ሀገር የተላከ ድጋፍ ይዘው ከሰመራ ዩኒቨርሲቲ ጋር በመተባበር ከትናንት ወዲያ ለአባአል አጎራባች ወደ ሆነው ኤረርቲ ወረዳ ለመንቀሳቀስ ሙከራ ማድረጋቸውን የሚናገሩት ደግሞ የሰመራ ከተማ ነዋሪው መሐመድ አህመድ ናቸው። ለተፈናቃዮቹ የታሰበው እርዳታ ሳይደርስ ተፈናቃዮቹ ለዳግም መፈናቀል ተዳርገዋል ይላሉ አቶ መሐመድ።
በአባአል መጀመሪያ በተፈጠረው ጦርነት ማህበረሰቡ ወደ 2 ዳይሬክሽን ነው የተበተነው። ከተማው ወደ ግራ ያሉት ወደ አባራህሌ ሲወጡ፣ በዚህ በኩል የቀሩት ደግሞ ወደ ኤረብቲ መስመር ነው የወጡት። አሁን ወደ አባራህሌ በኩል ያሉትን በእርዳታ ለማድረስ መንገዱ ስለተዘጋ በታች በኩል በእርታአለ ተደርጎ ከበራህሌ ገብቶ ነው ማስገባት የሚቻለው። የኤረብቲን ግን ቀጥታ ከአፍዴራ የሚያገናኝ መስመር ስለነበረ ለእኛ አቅራቢያ ውስጡ ስለነበረ እኛ ለመንገዳችን ተፈናቃዮቹ ያለበትን ሁኔታ ለማጥናት ነበረ ይሄድ ነው። እኛ በሰዓቱ እኛ ያመጣ ነው እርዳታ እና የማህበረሰቡ ቁጥር ልታጣምልን ስላልቻለ ያንን ስቶር ላይ አድርገን ድጋሜ ማለት በማህበረሰቡ በቦታ የነበሩ ማህበረሰብ ብዛት ልክ እርዳታ ለመሰባሰብ እና ጥረት ለማድረግ ነበረ ወደዚህ የተመለስ ነው። በሚያሳዝን ሁኔታ ግን እነዛ ሰዎች ያንን እርዳታ እንኳን ሳያገኙ ድጋሜ ተፈናቀሉ ማለት ነው። እነዛ ሰዎች አሁን ያንን ሳያገኙ በዛው ላይ ደግሞ በእግራቸው ነው የሚገርመኝ። ቦታው ወደ 300 ኪሎ ሜትር አካባቢ ነው ለሰማራ። ደግሞ ሙቀቱ 45 ዲግሪ ነው የሚደርሰው። ምንም አይነት መጠለያ ዛፍ ስር እንኳን ለመቀመጥ በማያስችል በጣም በረሃ የሆነ አካባቢ ነው ቦታው እና ህብረተሰቡ በጣም ከፍተኛ ችግር ውስጥ ነው የሚገኘው። በተለይ በእኛ አካባቢ አሁን ወንዶቹ አብዛኛው ምሽግ ላይ ስለሆኑ ሴቶችና ህጻናት ናቸው እየተጎዱ ያሉ።
በሌላ በኩል በአሁኑ ሰዓት ወደ አባአላም ሆነ ከአባአላ የሚደረግ የትራንስፖርት እንቅስቃሴ እንደሌለ የገለጹት የአካባቢው ነዋሪ በአስቸጋሪ ሁኔታ ነዋሪዎችን ከአካባቢው ለማውጣት ሙከራ አድርገው በነበሩ 3 ተሽከርካሪዎች ላይ በተሰነዘረ የከባድ መሳሪያ ጥቃት ተሳፍረው የነበሩ ሰዎች ላይ የሞትና የመቁሰል ጉዳት እንደደረሰ ጠቁመዋል።
እስካሁን ወደ 8 የሚሆኑ ሰዎች ነው በመኪና አደጋ የሞቱት፣ እነሱም በተኮሱት ከባድ መኪና። ይሄ ምንድን ነው? ሲቪሊያን ነው ከኤረብቲ ወደ አፍዴራ እየተፈናቀሉ ያሉ። እነሱም ከ30 ኪሎ ሜትር በሚተኮሱት ከባድ መሳሪያ የተገለበጡ መኪናዎች ላይ የነበሩ ሰዎች ነው የምነግርህ።
አስተያየት ሰጪዎቹ ለተፈናቃዮቹ በቂ ድጋፍ እየደረሰ አለመሆኑን ገልጸው መንግስት ወራሪ ሲሉ የጠሯቸውን የህወሓት ኃይሎች እንቅስቃሴ በመግታትና ወደ ኋላ በመመለስ ህዝቡ እርዳታ የሚያገኝበትን መንገድ እንዲያመቻች ጠይቀዋል። በተሽከርካሪዎቹ ላይ ስለደረሰው ጉዳትም ሆነ በእርዳታ አቅርቦት ዙሪያ ስለተነሳው ውስንነት ከክልሉ መንግስት በኩል ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንዳገኘኋቸው ምላሻቸውን ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ጦርነትና ግጭት ከሚመለከተው የአፋር ክልል ዘገባ ወደ ድርቅን ወደሚመለከተው የሶማሌ ክልል ዘገባ ነው የምንሻገረው። በሶማሌ ክልል በድርቅ የተጎዱ አካባቢዎችን የጎበኙት ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በድርቁ የተጎዱ አርብቶ አደሮችና በክልሉ የሚገኙ ከፍተኛ አመራሮች ጋር ምክክር ማድረጋቸው ተገለጠ። ጠቅላይ ሚኒስትሩ በጅጅጋ ከተማ እየተካሄዱ ያሉ የመሰረተ ልማት ስራዎችንም መጎብኘታቸውን ጠቅሶ የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አድርሶናል።
በጠቅላይ ሚኒስትር አብይ አህመድ የተመራና የፌዴራል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዲሁም የብልጽግና ጽህፈት ቤት ኃላፊ አቶ ደንፋራን ያካተተ የፌዴራል መንግስቱ ከፍተኛ አመራሮች በዛሬው ዕለት በሶማሌ ክልል ጅጅጋና ቀብሪ ግበያ ከተሞች ተገኝተው በክልሉ ስለተከሰተው ድርቅ ከአርብቶ አደሮቹና የሶማሌ ክልል ከፍተኛ አመራሮች ጋር ምክክር አድርገዋል። ከአርብቶ አደሮቹ ጋር የተወያዩ ጠቅላይ ሚኒስትሩ በድርቁ በርካታ እንስሳት ቢሞቱም የሰው ህይወት አለማለፉን ግን በበጎ ጎኑ እንደሚያዩ ተናግረዋል። በቀጣይም የዋና እንስሳት መኖ አቅርቦት እንደሚቀጥል ነው የተናገሩት።
የመንግስት ትኩረት ሰው በድርቁ ምክንያት ህይወቱ እንዳያልፍ መከላከል ነው። መድኃኒት እያቀረብን ነው፣ ይበልጥ እናቀርባለን። በቦቴ ውሃ በስፋት እያቀረብን ነው፣ ይህን በተጨማሪ እንዲቀርብ እናደርጋለን። የእህል መኖ በተለይ ደግሞ ለከብቶች እንዲሁም ተፈናቅለው እዚህ አካባቢ ላሉ ሰዎች የሚቀርብበት ሁኔታ የተጀመረውን አጠናክረን እንቀጥላለን።
ከጠቅላይ ሚኒስትሩ ጋር ውይይት ያካሄዱት አርብቶ አደሮች በእንስሳት ሞትና ተያያዥ ጉዳዮች ላይ የደረሱባቸውን ችግሮች ለጠቅላይ ሚኒስትሩ አስረድተዋል። በሶማሌ ክልል ካሉት 11 ዞኖች በ9ኙ ድርቅ የተከሰተ ሲሆን ድርቁ በከፊል ወይም በሙሉ ያልነካቸው የፋፈና የሲቲ ዞኖች ብቻ ናቸው። በድርቁ የተጎዱና ለእንስሶቻቸው መኖ የፈለጉ የ9ኙ የሶማሌ ክልል አርብቶ አደሮች በሶማሌ ክልል ሰሜናዊ ጫፍ የሚገኘው የሲቲ ዞን ስለሚርቅባቸው በክልሉ ማዕከል ወደሚገኘው የፋፈን ዞን በስፋት ተንቀሳቅሰዋል። ሆኖም በፋፈን ዞን ያለው ከፍተኛ ቅዝቃዜ ከመጡበት ሞቃታማ አካባቢ አንጻር ለከበዳቸው አርብቶ አደሮች ክልሉ ብርድ ልብስ ከማከፋፈል መድረሱን ያስታወቀ ሲሆን ሰብአዊ እርዳታና የእንስሳት መኖም እየቀረበላቸው መሆኑ ተገልጿል። ከ9ኙ ዞኖች ተፈናቅለው ለመጡ አርብቶ አደሮች ከሚደረገው ድጋፍ ባሻገር በየዞኖቻቸው መንቀሳቀስ ላልቻሉ 2.4 ሚሊዮን አርብቶ አደሮችም ልዩ ልዩ ድጋፎች እንደሚያስፈልግ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ይናገራሉ።
ሶማሌ ክልል ድርቅ ነው የተከሰተው። ይህ ድርቅ በሶማሌ ክልል አቅም ብቻ እርዳታ ለማህበረሰብ መዘርጋት ይከብዳል። በአቅሙ እየሞከረም ነው። ያልኩም ብዙ ክልሎችም መጥቶ ክልሉን እያገዙት ነው። ስለዚህ ፌዴራል መንግስትን እኛ በተደጋጋሚ እየጠየቅ ነው። ያው ከባለፈው አመት ጀምሮ የሰሜኑ አገሪቷ ክፍል የተከሰተው ጦርነት ሁላችንም እዛ ያው የጋራ ህልውናችን ለማዳን ትኩረታችን እዛ ላይ ነበር። ከዛ በኋላ ያው ሶማሌ ክልል የተከሰተው ድርቅ አሁን ካለው ከሀገራዊ ሰላም ጋር ማህበረሰቡ ትኩረት ተሰጥቶ ማገዝ ይቻላል በሚል ክልል መንግስትም ለጠቅላይ ሚኒስትሩ የጠየቀው እነዚህ ሶስት የነገርኩህን ክፍተቶች ፌዴራል መንግስት የራሱን እንገዛ እንዲያደርግ ነው። ጠቅላይ ሚኒስትሩም ቃል ገብቶት አሁን እንደተመለሱ ሴክተር ቢሮዎች አሰማርቶ ድርቁን ተካፋይ እንዲሆኑ ውሃ፣ ቅጂ እና እንስሳት መኖን ማቅረብ እንደሚቀጥል ነው ቃል የገቡት። እንደዚሁም ፌዴራል መንግስት ባለው አቅም ጣልቃ ገብ ማህበረሰቡን እንደሚያግዝ ነው የተናገሩት።
የሶማሌ ክልል 200 ሚሊዮን ብር በመመደብ ለሁሉም ወረዳዎች ቢያንስ አንድ የውሃ ቦቴ በመስጠትና በተመረጡ አካባቢዎች ደግሞ የከርሰ ምድር ውሃ ቁፋሮ በማካሄድ የውሃ ጥረቱን ለመቅረፍ ጥረት ማድረጉን የሚናገሩት አቶ አብዱቃድር ይህ ግን ከችግሩ ስፋት አንጻር በቂ አይደለም ይላሉ። በሶማሌና አጎራባች ክልሎች የተከሰተውን ድርቅ በቅርብ ዓመታት ከተከሰቱ ድርቆች ሁሉ የከፋ መሆኑን ጠቅላይ ሚኒስትሩ የተናገሩ ሲሆን መጋቢት ወይም ሚያዝያ ላይ የሚጠበቀው ዝናብ እስከሚዘንብ ለሰዎችና ለእንስሳት የሚደረገው ድጋፍ እንደሚቀጥል የገለጹት ደግሞ ርዕሰ መስተዳደሩ ሙስጠፋ ማምር ናቸው። ጠቅላይ ሚኒስትሩ ከዚህ ባሻገር በጅጅጋ ከተማ የተሰሩ የመሰረተ ልማት ስራዎችንም እንደጎበኙ አቶ አብዱቃር ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን አመሰግናለሁ። አድማጮች፣ ለተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ ነው የምንሻገረው። ሰሞኑን ምስራቅ ወለጋ አካባቢ ባለስልጣናቱ ሸኔ ብለው የሚጠሯቸው ታጣቂዎች አግተዋቸዋል የተባሉ 6 ሰዎችን ለማስለቀቅ መንግስት የሚቻለውን ሁሉ እንደሚሰራ የኦሮሚያ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ለአሜሪካ ድምፅ ገልጠዋል። በአባ ገዳዎች ጥሪ ከ300 በላይ ወጣቶች ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ቡድን ወጥተው እጃቸውን መስጠታቸውንም ኃላፊው ተናግረዋል። ታጣቂው ቡድን ከባለሥልጣናቱ የሚሰነዘሩበትን ክሶች በተደጋጋሚ ሲያስተባብል ቆይቷል። ፀሐይ ዳምጠው ዝርዝሩን ይዛለች።
ወጣቶቹ የአባ ገዳዎችን ጥሪና ቀደም ሲል ወደ ሰላማዊ ህይወት የተቀላቀሉ የቡድኑን አባላት ተከትለው መግባታቸውን የገለጸው የክልሉ መንግስት ሌሎችም የእነርሱን ፈለግ እንዲከተሉ ጥሪ ማድረጉን አቶ ኃይሉ አዱኛ ለአሜሪካ ድምጽ ገልጸዋል።
የነጻነት ትግል የሚያካሄድ ቡድን መስሏቸው በተሳሳተ ትርክ ይሄን ቡድን የተቀላቀሉ ንጹሐን ይኖራሉ። እነዚህ ንጹሐን ቀጣይ ያለው የፊታቸው ያለውንም ህይወት እንዳይጨልም ከዚህ በመነሳት የኦሮሚያ ብሔራዊ ክልላዊ መንግስት ጥሪ አቅርቧል ማለት ነው። ይሄኛውን ጥሪ ስናቀርብ ከዚህ በፊትም የኦሮሞ አባገዳዎች በተሳሳተ መንገድ ይህን ሽብርተኛ ቡድን የተቀላቀሉ ወጣቶች በሰላማዊ መንገድ ወደ ህብረተሰባቸው እንዲቀላቀሉ እዛ ጥሪ መሰረት በርከት ያሉ ወጣቶች ወደ ሰላማዊ መንገዱ በመመለስ ላይ ይገኛሉ ማለት ነው። የአባገዳዎች እርምጃ የኦሮሚያ ብሔራዊ ክልላዊ መንግስት እንደ በጎ ነገር ወስዶ የሽብርተኛ ቡድን ውስጥ ተቀላቅለው ህይወታቸው እንዳያል ከዛ በመነሳት ነው ጥሪ ያስተላለፈው።
አቶ ኃይሉ አክለውም ወጣቶቹ በሰላማዊ መንገድ ጥሪውን ተቀብሎ እጃቸውን ከሰጡ የተለያዩ ስልጠናዎች እንደምሰጣቸውና ወደ ህብረተሰቡ እንዲቀላቀሉ እንደምደረግ አመልክተዋል።
ቀጥታ ወደ ማህበረሰቡ የሚቀላቀሉ ሳይሆን አስፈላጊው ስልጠና ማህበረሰቡ ጋር ሲቀላቀል እንዴት አብሮ መኖር እንዳለበት የህይወት ክህሎት ስልጠናዎችን የስነ ልቦናም የህግም የህገ መንግስትን ስልጠና ከተሰጣቸው በኋላ ቀጣይ ደግሞ ህይወታቸውን የሚያሻሽሉበትና ተስፋ የሚሰንቁበት የኢኮኖሚ አማራጮችን በማሳየት ወደዛ እንዲሸጋገሩና ህይወታቸውን እንዲለውጡ ከሀገሪቷ የኢኮኖሚ ትርፋትም ደግሞ ተቋዳሽ እንዲሆኑ የሚያደርግ ስልጠና ከተሰጣቸው በኋላ ነው ወደ ማህበረሰቡ የሚቀላቀሉት።
ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራውና ባለስልጣናቱ ሸኔ የሚሉት ቡድን በሚንቀሳቀስበት የኦሮሚያ ክልል የተለያዩ አካባቢዎች የጥፋት ድርጊቶችን አድርሰዋል፣ የመሰረተ ልማት አውታሮችን አጥፍቷል ሲሉ አቶ ኃይሉ ክስ አሰምተዋል።
መንግስት ዋነኛው የህዝቡን ጥያቄ፣ የፖለቲካ ጥያቄ፣ የኢኮኖሚ ጥያቄ፣ ማህበራዊ ጥያቄን ፍትሃዊ በሆነ መንገድ ለመገንባትና ህዝቡ የፍትህ ተጠቃሚ እንዲሆን የሚሰራ ህጋዊ ህዝቡ የመረጠው መንግስት ነው። ይሄ አሸባሪ ቡድን በአሸባሪነት የተፈረጀው በንጹሀን ላይ ያነጣጠረ ጥቃት የሚወስድ በተግባሩ ነው የተፈረጀው። ተግባሩ ደግሞ ማውደም ነው። እስካሁን 163 ትምህርት ቤቶችን ሙሉ በሙሉ ያወደመ ነው።
የታጣቂው ቡድን መሪዎች የሚሰነዘርባቸውን ውንጀላዎች እንደማይቀበሉ በተደጋጋሚ ሲገልጹ ቆይተዋል። በሌላ በኩል በምስራቅ ወለጋ አካባቢ 6 ግለሰቦች ትናንትና በዚሁ የታጠቀ ኃይል መታገታቸውን አቶ ኃይሉ ገልጸዋል።
ሸኔ ነው እገታ የፈጸመው። የታገቱ ሰዎችንም ለማስለቀቅ የመንግስት የጸጥታ አካላት እርምጃ በመውሰድ ላይ ይገኛሉ። የሚወሰድ እርምጃና ከዛ ተከትሎ የሚወሉ ውጤቶችን ወደፊት የምናሳውቅ ይሆናል።
መንግስት በአሸባሪነት ለፈረጀው ቡድን አባላት እጃቸውን በሰላም ስጡ ማለት የሚያደርሰው ስጋት አይኖርም ወይ ብዬ አቶ ኃይሉ አዱኛን ጠይቄው ነበር።
ባለፈው የወጣው አዋጅ ቡድኑን እንደ ቡድን ነው በአሸባሪነት የፈረጀው። ያ ማለት ግን አሁን የተደረገው ጥሪ ለቡድኑ አይደለም የተደረገው። በተሳሳተ መንገድ ቡድኑን የተቀላቀሉ ንጹሐን የትግል መስመሩ እውነተኛ መስሏቸው የተቀላቀሉ በውሸት ትርክትም የተቀላቀሉ ወጣቶች ይኖራሉ እና ለእነሱ ድል ለመስጠት ነው እየተደረገው።
የታገቱትን ሰዎች አስመልክቶ እና ለሌሎችም ክሶች መንግስቱ በሽብር መዝገብ ካሰፈረው ቡድን መሪዎች እስካሁን የተሰማ ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች፣ ተከታዩ የመጽሔት የመጨረሻ ርዕስ ደግሞ ወደ ጎረቤት ሱዳን ነው የሚወስደን። በደቡብ ሱዳን ዘንድሮም በተለያዩ ማህበረሰቦች መካከል እርቅን ለመፍጠር የታለመ ስፖርታዊ ውድድር ተስተናግዷል። ትዊች ኦሎምፒክ በሚል ቅጽል መጠሪያ የሚታወቀው ይህ ዓመታዊ ውድድር ዘንድሮ 20ኛ ዓመቱን ይዟል። ሺላ ፖኒ ነች ያጠናቀረችው። ሀብታሙ ስዩም እንደሚከተለው ያቀርበዋል።
ኦሎምፒኩ የተከፈተው ተወዳዳሪዎች ከአካል ጉዳት ይጠበቁ ዘንድ የሃይማኖት አባቶች ባቀረቡት ምርቃትና ኃይል ከተፈጥሮ ይመጣል የሚለውን በሚወክል የፍየል ገጸ በረከት ነው። ይሄ የቤጂንግ የክረምት ኦሎምፒክ አይደለም፣ በደቡብ ሱዳን ሰሜናዊ ክፍል የሚደረገው የትዊች ኦሎምፒክ እንጂ። በየዓመቱ በጥር ወር የሚደረገው 2 ሳምንታት የሚረዝመው ውድድር ከ6 ማህበረሰቦች የመጡ አትሌቶች ይሳተፉበታል። በተለመዱ የኦሎምፒክና የቡድን ስፖርቶች ዓላማው ማህበረሰባዊ ወይንም የጎሳ ግጭትን መቀነስ ነው። የእጅ ኳስ ተጫዋቹ ሪንግ አግዌክ ሪንግ የጎሳ ግጭትን ገፈት ቀምሰዋል።
በግንቦት ወር ከብቶቻችንን ሊነዱ መጡ። ከብቶቹን ለማዳን ጥረት በማደርግበት ሰዓት በጥይት ተመታው። በስተ መጨረሻ ግን ከብቶቼን ለማስመለስ ቻልኩ። አሁንም ከነ ጉዳቴ ነው በዚህ ውድድር ተሳታፊ የሆንኩት። ውድድሩን የአንድነታችን ምክንያት አድርጌ እመለከተዋለሁ።
ሀያኛ ዓመቱን ዘንድሮ ባስቆጠረው ውድድር ላይ 700 ተወዳዳሪዎች ተሳትፈዋል። ውድድሩ ከስፖርቱ በዘለለ ኮቪድ-19ን፣ ኤችአይቪንና ውሃ ወለድ በሽታዎችን የተመለከቱ የጤና መረጃዎችም ይሰራጩበታል። የትዊች ኦሎምፒክ መስራች አኪል ማሌዝ ባንጎል የውድድሩን ዓላማ እንዲያስረዳሉ።
ሰላም ያለ አጀንዳ አይመጣም። ሰዎች ከመጥፎ ተግባራት በሚያርቃቸው ጉዳይ ካልተጠመዱ በስተቀር ሰላማዊ ሆነው እንዲቆዩ መንገር አይቻልም። ከወጣቶች ጋር የምንነጋገርበት መስተጋብር የምንፈጥርበት ስፍራ ለመገንባት እየጣርን እንገኛለን።
ደቡብ ሱዳን ከ11 ዓመታት በፊት ነጻ አገር በመሆን የዓለም ወጣቷ ሀገር ሆናለች። ሙሉ ሰላም ግን አግኝታ አታውቅም። የትዊች ኦሎምፒክ ማህበር ጸሐፊ ቾል አቼንግ ወጣቶችን በውድድሩ ማሳተፍ ግጭቶችን ለማስቆም ያስችላል ይላሉ።
በደቡብ ሱዳን የጎርጎሮሲያኑ 2013ና 2016 ቀውሶች የተባባሱት ወጣቶች ስለተሳተፉባቸው ነው። ወጣቶች እኒን በመሰሉ እንቅስቃሴዎች ባይሳተፉ፣ ፖለቲከኞችን ተከትለው ጦርነቱን ለማፋፋም ባያስቡስ?
እነዚህ የደቡብ ሱዳን አትሌቶች ግን ስፖርታዊ ጦርነትን መርጠዋል። የምር ጦርነት ውስጥ አሁንም ድረስ ያሉ እኩዮቻቸው መሳሪያ ጥለው ለስፖርታዊ ክብር እንዲቀላቀሏቸው ይሻሉ።
አመሰግናለሁ ሀብታሙ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ አሁን የፕሮግራም ማሳሰቢያ።
ኢትዮጵያውያን በአሜሪካ በነገው ምሽት ባለፈው አርብ የዋሽንግተንና አካባቢው አገረ ስብከት ስር ያሉ ምዕመናንና 10 ቤተክርስቲያናት በኢትዮጵያ ባለው ጦርነት ተጎጂ ለሆኑ ኢትዮጵያውያን የገንዘብ አስተዋጽኦ አድርገዋል።
በድምሩ $304,667 ገቢ አድርገናል ለዚሁ ለመልሶ ማቋቋሙ የሚውል።
ይህን ያሉን የአገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ይህ በአይዞን በኩል ብቻ አንድ ላይ ተሰብስቦ የተሰጠ ነው እንጂ ቤተክርስቲያናቱ ለየብቻቸው $500,000 በላይ ልከዋል ይላሉ። ኮቪድ-19 በበዓለ ጥምቀቱም ሆነ በገንዘብ አሰባሰቡ ላይ ያሳደረውንም ተጽዕኖ ገልጸዋል። በነገው ምሽት ይጠብቁን። የአሜሪካ ድምፅ።
አሁን በነገው ምሽት ከሚቀርቡ ዝግጅቶች አንዱን ያስተዋወቅናችሁ። ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት ስርጭታችንን ነው። ወደ ሁለተኛው አጋማሽ እንዘልቃለን። የስቱዲዮ ሰዓታችን ከምሽቱ 1 ሰዓት በኢትዮጵያ አቆጣጠር ከምሽቱ 3:31 ያመለክታል። አሁን ንግድና ምጣኔ ሀብት። የዛሬው ንግድና ምጣኔ ሀብት 2 ቅንብሮችን ይዞልናል። የኢትዮጵያ ምጣኔ ሀብት መልሶ እንዲያንሰራራ የተለየ የምጣኔ ሀብት ማሻሻያ እቅድ መጠቀም ያስፈልጋል ሲሉ የምጣኔ ሀብት ባለሙያዎች ገልጠዋል። ዛሬ በባህር ዳር ከተማ በጉዳዩ ላይ ለምክክር የተሰበሰቡ ባለሙያዎች ችግሩን ዳሰው የመፍትሄ አማራጮችን ማቅረባቸውን ገልጣ አስቴር ምስጋናው ናት። ስነ ስርዓቱን ተከታትላ ተከታዩን ያደረሰችን።
ዛሬ በባህር ዳር ከተማ የኢትዮጵያ ማይክሮ ፋይናንስ ተቋም ማህበር ባዘጋጀው ጉባኤ ላይ በርካታ የምጣኔ ሀብት ባለሙያዎች ተገኝተው በሀገሪቱ ምጣኔ ሀብት ላይ መክረዋል። በተለይ በሰሜኑ የሀገሪቱ ክፍል ከተካሄደው ጦርነት ጋር በተያያዘ በአማራና በአፋር ክልሎች በአገልግሎት ሰጪ ተቋማትና በመሰረተ ልማት አውታሮች ላይ በደረሰው ውድመት ምክንያት የኢትዮጵያ ኢኮኖሚ መጎዳቱን ባለሙያዎቹ ገልጸዋል። አቶ መኮንን የለውም ወሰን የአማራ ብድርና ቁጠባ ተቋም ዋና ስራ አስፈጻሚ ይሄንን ሲያብራሩ
ፋይናንስ ተቋማት ይቻለ ነው ተጎድቷል። የፋይናንስ ተቋማት ደንበኞች ተጎድተዋል። ኢንፍራስትራክቸር ተጎድቷል። ስለዚህ ኢንፍራስትራክቸር ለቢዝነስ ቁልፍ ነው። ኢንፍራስትራክቸር ስንል መሰረተ ልማት ስንል ለምሳሌ ነምበር 1 መሰረተ ልማት መንገድ ነው። ነምበር 2 መብራት፣ ነምበር 3 ቴሌኮሙኒኬሽን፣ ነምበር 4 ውሃው እና የመሳሰሉት። ማህበራዊ ለምሳሌ ትምህርት ተጎድቷል፣ ጤና ተጎድቷል። በከፍተኛ ደረጃ ጉዳቱ ጥልቅ ነው፣ ሰፊ ነው።
የአማራ ክልል ፕላን ኮሚሽን ከወራት በፊት ባወጣው መጠነኛ የዳሰሳ ጥናት ደሴን፣ ኮምቦልቻንና ከፊል ሰሜን ሸዋን ሳይጨምር በጦርነቱ 280 ቢሊዮን ብር የሚገመት ንብረት መውደሙን ይፋ ማድረጉ ይታወሳል። ምጣኔ ሀብት ባለሙያው አቶ መኮንን የለውም ወሰን በኢትዮጵያ የደረሰውን የኢኮኖሚ መዳከም መልሶ እንዲያገግም ለማድረግ ከመደበኛው የተለየ እቅድ ያስፈልጋል ብለዋል።
እንዴት ነው ወደ ነበረበት ወደ ቦታው የሚመለሰው ሲባል በኖርማል ኮንዲሽን አይመለስም። ስለዚህ ምንድነው ስፔሻል የሆነ ፕሮግራም መኖራል አመልሶ የማቋቋም ወደ ነበረበት የማምጫ መንገድ ማለት ነው። አሁን ለምሳሌ የሁለተኛው ዓለም ጦርነት ትዝላችሁ እንደሆነ እሱ ከተጠናቀቀ በኋላ ምዕራብ አውሮፓ፣ ምስራቅ አውሮፓ፣ አጠቃላይ ዓለም ዲስትራክትድ ሆናል። ኢኮኖሚዋ በከፍተኛ ደረጃ ተጎድቶ ነበር። ስለዚህ ምንድነው የተደረገው ማርሻል ፕላን የሚል ቀረጹ። ይሄ ማለት ከቀድሞ ስራ በጣም የተለየ ወደ ነበሩበት እንዲመለሱ የሚያደርግ ለየት ያለ ፕሮግራም ነው። እንን ወደ ነበረበት ለመመለስ የሚያስችል ሪከቨሪ ፕላን ወይ መልሶ መገንባት መልሶ ማቋቋም የሚደረገውን ፕላን ለማስፈጸም የሚያስችል ሀብት ሪሶርስ አለ። ኦኬ፣ የተወሰነ ሊኖር ይችላል። ትክክል። ኢንተርናሽናል ሞቢላይዝ መደረግ አለ። ዓለም አቀፋዊ ድርጅቶች፣ መንግስታት እና የመሳሰሉት በሙሉ ለዚህ መሳተፍ አለባቸው።
አቶ መኮንን አክለውም ለእቅዱ ተፈጻሚነት መፍትሄ ያሉትን ሐሳብም አስፍረዋል።
ተዘረፉ የወደሙ ንብረቶች መሳሰሉት አሉ። እነዚህን ከራሳችን ወጪ አውጥተን ሰራውን ጦሮ ለመጀመር በሚያሽ መንገድ ሁሉንም አደረጃጀቱንም የቁሳቁሱንም የሰው ኃይሉንም ወደ ነበረበት መልሰን ይህንም ሆኗል። ሁለተኛው ደንበኞቻችን ላይ ሶስት ችግር አለ። የስነ ልቦና ልጆቻቸው የሞቱባቸው፣ የተደፈሩባቸው፣ ቤታቸው እርቃኑን ቀርቶ የተዘረፈባቸው፣ ምናልባትም ሌሎች ቁሳቁሶች የተቃጠለ ብዙ አለ። ይሄ በስነ ልቦና ላይ ያደረሰው ተጽዕኖ እጅግ ከፍተኛ ነው። እንስራ፣ ከዚህ ችግር መውጣት እንችላለን የሚል የሚያደፋፍር አይምሮን የሚያጸዳ ስልጠና እና ወይም ደግሞ ውይይት ማካሄድ ጠይቀ ወደ ነበሩበት ማሳሰብ ሲመለሱ ቁሳቁሶችን ወደ ነበሩበት ማለት ቁሳቁስ ያስፈልጋል። ቤታቸው ወደ መስሪያ ቤት መተካት አለ ሚኒመም አበረጅ የሆነ ከዛ ኋላ ቁሳቁስ የተወደምባቸው መመለስ አለባቸው። እነዚህን ከተመለሱ በኋላ ሰው ወደ ቢዝነስ አክቲቪቲ እንዲገባ ሬዲነስ ተፈጠረ ማለት ነው። ስለዚህ ፋይናንስ አቅርቦት ደግሞ ኢሚዲየትሊ ያስፈልጋል እና ፋይናንሱን በማቅረብ ወደ ያ ፋውንዴሽኑ ከተመሰረተ በኋላ ቶሎ ብሎ ፋይናንስ አቅርቦ ወደ ፈጠነ የቢዝነስ እንቅስቃሴ ውስጥ አስገብቶ ውጤታማ ማድረግ ነው። ይሄንን ነው የምናስበው።
የኢትዮጵያ ማይክሮ ፋይናንስ ተቋማት ማህበር ዋና ስራ አስፈጻሚ አቶ ተሾመ ከበደ ኢኮኖሚውን ለማነቃቃት ማህበሩ እቅድ እያዘጋጀ መሆኑን ተናግረዋል።
ችግሩ ከተፈታ በኋላ የራሳቸው የሆነ ማካካሻ እርምጃ ስትራቴጂ አውጥተው ያንን የወደመውን ያው በጊዜ ሂደት ወደ ተከበረበት ሁኔታ ለመመለስ የሚደረጉ ጥረቶች አሉ። የወደሙትን ንብረቶች እየተኩ ነው። አሁን ሌሎች ሀገሮችም ያለው ኤክስፒሪየንስ ይኸው ነው። ይህንን የሚመስል ነው።
በርካታ የምጣኔ ሀብት ባለሙያዎች የተገኙበት ይህ ጉባኤ የኢትዮጵያን ወቅታዊ የምጣኔ ሀብት ችግር ይፈታሉ የተባሉ የመፍትሄ ሀሳቦች ቀርበው ውይይት ተደርጎባቸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች፣ ቀደም ብዬ እንደጠቆምኩት ሌላም የንግድና ምጣኔ ሀብት ዘገባ አለን። ለምሽቱ የጦርነቱ ኢኮኖሚያዊ ጫናና የውጪ ያሸፋፈኑ ተግዳሮቶች ከአንዳንድ አጠቃላይ የፖሊሲ አቅጣጫዎች ጋር በሚል ርዕስ የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ ባለፈው ወር አዲስ አበባ ውስጥ አንድ ጥናታዊ ጽሑፍ አቅርበው ነበር። ጦርነቱ የሚያስከትላቸው የማክሮ ወይም አብይ የምጣኔ ሀብት ችግሮች በዋናው በዋጋ ንረት፣ በአገር ውስጥና ውጭ ፋይናንስ እንዲሁም ምንዛሪ ላይ የሚያስከትሉትን ችግሮች ከነመፍትሄዎቹ ተመልክተዋል። በዚህ ዙሪያ ደረጀ ደስታ ለምሽቱ አነጋግሯቸው ተከታዩን ይዘው ቀርበዋል።
ፕሮፌሰር አለማየሁ አሁን ያለውን የምጣኔ ሀብት ሁኔታ ለመቃኘት የዋጋ ንረትና ግሽበትን በአካባቢው ካሉ አገሮች ጋር በማስተያየት እንደ መነሻ አንስተውታል።
ዲያዬ አሁን የዋጋ ንረቱ ያለፈው ወር ስታይ 35% ነው። የምግብ 40% ገደማ ነው። ይሄ በጣም ትልቅ ነው። በምንም ሜዥር ለምሳሌ አካባቢያችን ያሉ ሀገሮችን ብንወስድ እነ ኬንያ፣ እነ ሩዋንዳ፣ ኡጋንዳ ምናምን ብንወስድ እነ 3-4ቱን ብንወስድ ከ5% በታች ነው የዋጋ ንረቱ። የእኛ 35% መድረሱ የምግቡ ደግሞ ወደ 40 መድረሱ ኦልሬዲ ትልቅ ነው። እንግዲህ በዚህ ላይ ነው ይህንን ነው ወደፊት እንደገና የሚያባብሰው።
ፕሮፌሰሩ በዚህ ላይ ጦርነቱ ሲጨመር በዋጋ ንረቱና ግሽበቱ ላይ ከፍተኛ መባባስ ሊፈጥር እንደሚችል ይናገራሉ። ይህ በመሆኑም ነው ባለፈው ወር የጦርነቱ ኢኮኖሚያዊ ጫናና የወጪ አሸፋፈኑ ተግዳሮቶች ከአንዳንድ አጠቃላይ የፖሊሲ አቅጣጫዎች ጋር በሚል በአዲስ አበባ ዩኒቨርሲቲ አንድ ጥናታዊ ጽሑፍ አቅርበዋል። ስለ ጥናታቸው መሰረታዊ ሀሳብ እንዲነግሩን ጠየኳቸው።
ዋና ዋና ነገሮች የተነሱት አራት መሰረታዊ ማክሮ ኢኮኖሚስት ስለሆንኩ ማክሮ ላይ ነው ያተኮርኩት፣ የአብይ ኢኮኖሚ ላይ ማለት ነው። አራት ነገሮች ችግሮች ያጋጥሙናል ብዬ ነው ያሰብኩት። አንደኛው ያው ይሄ ነገር ተባብሶ ይቀጥላል፣ የዋጋ ንረቱ ነው። ሁለተኛው የምንዛሬ እጥረቱም ተባብሶ ይቀጥላል። ሶስተኛ የፈራረሱ የህዝብ አገልግሎት ተቋማትን እንደገና መልሶ ማቋቋም ብዙ ወጪ ይጠይቃል። አራተኛ ደግሞ ጦርነቱ አላለቀም፣ እንደው ካለቀ በሰላም ካለቀ እንኳን ያንን ደግሞ ወደ ሰላማዊ ህይወት መመለስም ሌላ ወጪ ይጠይቃል። እነዚህ ሁሉ ወጪዎች የዋጋ ንረቱን አባብሰው ነው የሚሄዱት። የተለየ አይነት ወጪ አሸፋፈን ካልተጠቀምን በስተቀር ነው የሚለው መሰረታዊ ያሰቡ
የተለያዩ ወጪ አጠቃቀም ሲሉ ለምሳሌ ምን ምን እንደነው
እርስዎ የተለመደው የወጪ ያሸፋፈናችን እንደነው አንደኛው ታክስ ነው። መንግስቱ ያው ቀረጥ ይሰበስባል። ደና ነው የመንግስቱን ዳታ ስናየው ብዙ ጊዜ ወጪው እስከ 80% ያህል የሚሸፍነው በቀረጡ ነው። እና አንደኛው የተለመደው ይሄ ነው። ናው ከዚህ በላይ ከቀረጥ በላይ ወጪ ሲሄድበት ምንድነው የሚያደርገው? ወይ ከውጭ ይበደራል ወይ ከብሔራዊ ባንክ ይበደራል። ብሔራዊ ባንክ ዳይሬክት አድቫንስ ምሎታል ለሱ ማለት በመሰረታዊ ሁኔታ ብር ለማተም እንደማለት ነው። ሌላኛው ከውጭ ነው፣ እሱ ደግሞ ብድር ነው። አሁን በዚህ መንገድ ከሄድን ማለት ነው አሁን የተለመደው ምለው በዚህ ነው። አንደኛ የታክስ መሰብሰቡ ይቀንሳል። አሁን ከጦርነቶቹ ቦታዎች መሰብሰብ አንችልም። ኢኮኖሚው ባለፉት 2-3 አመት በጦርነቱ ምክንያት ተቀዛቅዟል። ስለዚህ በፊቱን ያህል መሰብሰብ አንችልም። ገቢው ሊቀንስ ይችላል። ወጪው ግን በጣም ገቢው የቀነሰ በጣም ወጪው ይጨምራል። ይሄ ሁሉ ሪኮንስትራክሽን ይፈልጋል ማለት ነው። ትምህርት ቤቶች መስራት አለ፣ መንገዶች መስራት ይተበላሽዋል። ስለዚህ ወጪው በጣም ይጨምራል። ስለዚህ የተለመደው አካሄድ ከሄድን ቀረጡ፣ የቀረጥ ገቢው እና ከውጭና ከሀገር ውስጥ መበደሩ ጋር ከሄድን የውጭ መበደሩ የመለመደ ነው እንግዲህ ከአሁን ባለው የውጭ ተጽዕኖ ምክንያት። ስለዚህ መንግስት ወደ ብሔራዊ ባንክ ሊሄድ ነው ማለት ነው። እሱ ደግሞ የዋጋ ንረቱን እያባባሰ ይሄዳል ብዬ ነው የምገምተው።
የመንግስት ወይም መንግስትን አቋም የሚደግፉ ሰዎች አንዱ የሚያነሱት እንደ አማራጭ አድርገው በሀገር ውስጥ የምርት ማሳደግን ለምሳሌ እንደ የምግብ እህልን አንዱ የሚንጠባረቅ በስንዴን ምርትን በማሳደግ ንግድን በማሳደግ የሚሉ አይነት ነገሮች ይጠቀማሉ። አማራጭ የንግድ እንትኖችን ለመጠቀም የሚል አይነት ነገር ያነሳሉ። እና
ይሄ እሱ ነው እንግዲህ አንዱ ያለው አማራጭ ይሄ ነው። ጠቅላላ ሀገሪቷ ከባድ የእህል ጉድለት በየአመቱ እስከ 30% ከሚፈለገው እስከ 30% ያነሰ ነው የእህል ጉድለት። ምክንያቱም በእርሻው ላይ እስከ ዛሬ ላለፉት 30-40 ምንም መሰረታዊ የሚባል ለውጥ አልመጣም። ለምሳሌ ከህዝብ ቁጥሩ እድገት አንጻር ሲታይ የምርት እድገቱ በጣም እና ምርታማነቱ እርሻው ላይ ያለው በጣም የወደቀ ነው። ለምሳሌ በንጉሱ ጊዜ ከነበረው ህዝብ አሁን ያለው 4 እጥፍ ነው። ኢህአዴግ መንግስት ሲሆን ከነበረው ህዝብ አሁን ያለው ህዝብ 2 እጥፍ ነው። በአንጻሩ ግን ምርቱ በዛ ያህል አድጓል ስትል አላድገም። እንደው ከንጉሱ ጊዜ ወደ ደርግ ጊዜ ወደ ኢህአዴግ ጊዜ ስንሄድ የምግብ እጥረቱ እየተባባሰበት ነው ሄደው። ይሄ ደግሞ የሆነው ምንድን ነው? አንደኛ ምርታማነቶችን በእያንዳንዱ ሰብል ላይ በጣም ትንሽ ነው። አለም ከሚያመርተው ምርታማነት ግማሽ ያህል ነው እኛ የምናመርተው። ምርታማነቱ በጣም ደካማ ነው። ሁለተኛ የምናርሰው መሬት ብዛት እንኳን በጣም በትንሹ ነው። በእነዚህ 30-40 ውስጥ የጨመር ነው 3-4% አይሆንም የጨመር ናቸው። ስለዚህ በዛ ምክንያት አሁን ከባድ እጥረት ይገጥመናል ማለት ነው። ስለዚህ እዚህ ላይ መስራት ቁልፍ ነገር ነው እንዳልከው። ይሄ ደግሞ በአጭር ጊዜ የሚመጣ አይደለም። በአጭር ጊዜ ምርታማነት መጨመር አይቻልም። የእርሻ ክፍለ ኢኮኖሚ ብዙ ስራ ይፈልጋል። ምርጥ ዘር ይፈልጋል። ማዳበሪያ ይፈልጋል። የተማረ ገበሬ ኤክስቴንሽን ስራ ይፈልጋል። ብዙ ነገር ይፈልጋል። ኢንቫይሮንመንቱን ማስተካከል ይፈልጋል። ስለዚህ በአጭር ጊዜ ሊሆን ሊደረግ የሚችለው ባለው ምርታማነት እጥፍ ማምረት፣ 2 ጊዜ ማምረት ቢቻል። ለዚህ ደግሞ ትንሽ መስኖዎችን ማስፋፋት፣ መንግስት የጀመረው ይሄ ኩታ ገጠም የሚለውን በትንሽ መስኖ አጠናክሮ ከሄደበት ቆንጆ እሱ ቆንጆ መንገድ ነው። ስለዚህ ልክ ናቸው እነዛ ያልካቸው ሰዎች የሚሉት።
እርስዎ ብዙ ጊዜ ከዚህም በፊት ያነሷቸው የነበሩት አንዱ በመሰረታዊነት የመዋቅር ችግር አለ ነው የሚሉት። ኢትዮጵያ ላይ የመዋቅሩ ችግር ካልተስተካከለ ፈታ አይችልም ነው። እንግዲህ የመዋቅር ችግር ሲሉ ምን ማለቶ እንደሆነ ያለው ችግር ከእሱ ጋር የተያያዘ ነው ወይስ
ነው? ነው የመዋቅራዊ ችግር ማለት እንግዲህ ለምሳሌ የበፊቱ ኢህአዴግ ስትራክቸራል ትራንስፎርሜሽን ጂታፕ የሚሉት ነበረው። ስትራክቸራል ትራንስፎርሜሽን ማለት በአማርኛ የማዕቀራዊ ለውጥ ማለት ነው። እና የማዕቀራዊ ለውጥ ለማምጣት ነበር የፈለገው። ምን ማለት ነው? ያ ሰዎችን ዝቅተኛ ምርታማነት ካለበት አሰራር ከፍተኛ ምርታማነት ወዳለበት አሰራር እንዲሸጋገሩ ማለት ነው። ለምሳሌ የእርሻው ክፍለ ኢኮኖሚ ምርታማነቱ ዝቅተኛ ነው። በሄክታር የምናመርተው ትንሽ ነው። አንድ ሰው በነፍስ ወከፍ የምናመርተው ትንሽ ነው። ስለዚህ የእርሻው ላይ ያለውን ህዝባችንን ጉልበታችንን ወደ ኢንዱስትሪ ወደ ረቀቁ ሰርቪስ ብንወስድ እዛ ያ ግለሰብ በነፍስ ወከፍ የሚያመርተው ምርት ትልቅ ይሆናል። በነፍስ ወከፍ የሚያገኘው ገቢ ትልቅ ይሆናል። እና ልክ እንደዛ ሲሆን የመዋቅራዊ ሽግግር እንላለን። ከዝቅተኛ ምርታማነት ካለበት አሰራር ወደ ከፍተኛ የምርታማነት ወዳለበት አሰራር መሸጋገር ማለት ነው። ናው ላለፉት 30-40 ኢትዮጵያ ውስጥ ስናይ ያ ሽግግር የለም። ለምሳሌ ዋናው መዋቅራዊ ሽግግር አመላካች ማንፋት ሸር ወይም የተፈበረከ እቃ የማምረት ድርሻው ከጠቅላላው ምርት ምን ያህል ነው ብለን ስናይ 5% ነው። ላለፉት 30-40 ምንም ሽግግር የለም ማለት ነው። ይቻላል። ይሄ ደግሞ ካልሆነ ወደ ከፍተኛ ምርታማነት አንሄድም። አንድ ሁለተኛ የሰዎች ገቢ በከፍተኛ ሁኔታ አይጨምርም የግለሰቦች። እሱ ደግሞ ካልጨመረ ወደ ድህነቱ እየባሰ ነው የሚሄደው። ሶስተኛ ደግሞ በተለይ ወደ ውጭ የምንሸጠው አሁንም 90% እርሻው ላይ ነው ጥገኛ የሆነው። ለምሳሌ እንደ ኤዥያ ሀገሮች ወደ የተፈበረከ ብዙ የሰው ጉልበት የሚፈልግ እቃ ሞክረናል፣ ግን መሸጋገር አልቻልንም። ስለዚህ እነዚህ ካልተፈቱ ችግሩ ይቀጥላል ነው የኔ ነጥብ፣ መዋቅራዊ ሽግግር ካላመጣል።
አድማጮች፣ የምጣኔ ሀብት ባለሙያው ዶክተር አለማየሁ ገዳ የጀመሩት ሙያዊ ትንታኔ አልተቋጨም። ሙሉ ቃለ ምልልሳቸውን በቅዳሜው ምሽት ዝግጅታችን እናቀርባለን። ለአሁኑ እንግዳችንን ዶክተር አለማየሁ ገዳንና ደረጀ ደስታን አመሰግናለሁ። እዚህ ስቱዲዮ ከገባን የደረሰን ተከታይ ዘገባ ህወሓት ዛሬ አወጣው በተባለና አሁን ማምሻውን በደረሰን መግለጫ በአፋር ክልል ፕሬዚዳንት ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ያለው ላይ ከትላንት ማለዳ ጀምሮ ጥቃት መክፈቱን አስታውቋል። ሀብታሙ ስዩም የመግለጫውን አጭር ክፍል እንደሚከተለው ያቀርበዋል።
ህወሓት ጥቃቱን የከፈተው የኤርትራ ቅጥረኞችን የመሳሰሉ ያላቸው ከእንግዲህ የአፋርና የትግራይ ህዝቦች ወንድማዊ ግንኙነት ስጋት እንዳይሆኑ ለማምከን ነው ብሏል። የጥቃቱን ዓላማ ህወሓት ቀጥሎ ሲተነትን የጠላቶቻችንን ወታደራዊ አቅም ለማዳከም፣ ከትግራይ አካባቢዎች ለማስወጣት፣ በይዞታዎቻችን ላይ ጥቃት ለመሰንዘር፣ እንደ መንደርደሪያ ሊጠቀሙባቸው ከሚችሉ በቅርብ ያሉ አካባቢዎች ለማራቅ ነው ብሏል። የትግራይ ጦር አፋር ውስጥ ለተራዘመ ጊዜ መቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ብሏል የህወሓት መግለጫ። መግለጫው አክሎም በመቶዎች የሚቆጠሩ ንጹሐን ያላቸውን የትግራይ ተወላጆችና ለዘብተኛ ያላቸውን የአፋር ተወላጆች መልቀቁን አመላክቶ የአፋር ክልል ፕሬዚደንትን በመቶዎች በሚቆጠሩ የትግራይ ተወላጆች ጭፍጨፋ ከሰዋል። ከአፋር ክልልና ከፌዴራል መንግስት እንዲሁም ከኤርትራ መንግስት የሚሰጡ ምላሾች ካሉ ለማግኘት ጥረት እያደረግን ነው። የተሟላ ዝርዝር ይዘን እንመለሳለን።
ሀብታሙን አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ መጨረሻው ዝግጅት ነው የምናልፈው። በአማራ ክልል የሚገኙ ባለሀብቶች ህወሓት ተቆጣጥሯቸው በነበሩ አካባቢዎች በሚገኙ ድርጅቶቻቸው ላይ ተፈጽሟል ካሉት ጉዳት አገግመው ወደ ስራ ይመለሱ ዘንድ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። በአማራ ክልል ምስራቃዊ አካባቢ ቁጥራቸው 541 የሚደርስ ከባድ፣ መካከለኛና ቀላል ኢንዱስትሪዎች ጉዳት እንደደረሰባቸው የክልሉ የመዋለ ንዋይ ኢንዱስትሪ ቢሮ አስታውቋል። በደሴ ከተማ በንብረታቸው ላይ ጉዳት ከደረሰባቸው ባለሀብቶች፣ የአገልግሎት ሰጪ ዘርፍ ተቋማትና ባለድርሻ አካላት ጋር ከትላንት በስቲያ በተደረገ የምክክር መድረክ የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ ባስተላለፉ መልእክት የወደሙት ሀብቶችን መልሶ መተካት ሳይሆን ከነበረው በተሻለ እንዲቀጥሉ ማድረግ የመንግስት አቅጣጫ ተቀምጧል ብለዋል። መስፍን አራጌ ተከታትሎታል።
አቶ መኮንን ብርሃኑ በሆቴል የንግድ ዘርፍ የተሰማሩ ባለሀብት ናቸው። ባለሀብቱ ኮምቦልቻ ከተማ ውስጥ ያስገነቡት ባለ 5 ኮከብ ሆቴል የህወሓት ኃይሎች ወደ ከተማዋ መዝለቃቸውን ተከትሎ በደረሰበት ጉዳት ምክንያት ስራ እንዳቆመ ተናግረዋል።
በአሁኑ ሰዓት ሆቴሉ ከተመረቀ 8 ወር አካባቢ ነው፣ ገና አዲስ ነው እና በ5 ስታር ደረጃ ላይ ሙሉ ግንባታ ተደርጎ ስራ ጀምሮ ወደ 147 ሰራተኛ እንዲሁም ቤተሰብ ጋር ጠቅሎ ወደ 152 ሰራተኛ የነበረበት ሆቴል ነው። ሁሉን ያሟላ ሆቴል ነበረ። ጥቅምት 20 ከገባ ጀምሮ እዛ በተቀምጦበት የተወሰነ ጊዜ መጨረሻ ሲወጣ ሙሉ በሙሉ በሚባል ደረጃ ላይ የሆቴሉን ንብረቶች አውድሟቸዋል።
ሆቴሉን በባንክ ብድር እንዳስገነቡት የሚገልጹት አቶ መኮንን የተጎዱና የወደሙ ንብረቶችን ለማጽዳት ብቻ ከ15 ቀናት በላይ እንደወሰደባቸው ገልጸዋል።
ስራውን የሰራሁት ከባንክ ብድር ነው። በባንክ ብድር ነው እዚህ ደረጃ ላይ የደረስኩት። ሆቴሉ መጀመሪያ ላይ ሲሰራ 22 ብር አካባቢ በነበረበት ዶላር ጊዜ ስለነበረ በ180 ሚሊዮን ብር ነው። በአሁኑ ሰዓት ሆቴሉ ግን ከ400 እስከ 500 ሚሊዮን ብር ይወስዳል። በአሁኑ ሰዓት ግን ያ ሙሉ በሙሉ ወድሞ ቤቱ አያስገባም። ለተመልካች እንደው ያ ቤት ሆቴል ነው ለማለት ይከብድ ነበር። በአሁኑ ሰዓት ግን ራሴን በማጽናናት እኛ ንብረት ነው ያጣ ነው፣ ወንድሞቻችን ደግሞ ህይወታቸውን አጥተዋል። እሱን በሱ በመጽናናት አሁን ቤቱን እያጸዳን ቀለም እየቀባን ወደ ድሮው እንትን ለማመለስ ባለኛ አቅም ጥረት እያረኩ ነው።
መሰረቱን ኮምቦልቻ ያደረገው ያልመጅድ ትሬዲንግ ኃላፊነቱ የተወሰነ የግል ኩባንያም በህወሓት ኃይሎች ዘረፋና ውድመት ደርሶበታል ከሚባሉት የኢንቨስትመንት ዘርፎች አንዱ ነው። ከ200 ሚሊዮን ብር በላይ መነሻ ካፒታል የነበረውና ከ180 ለሚልቁ ሰዎች ቋሚና ጊዜያዊ የስራ እድል ፈጥሮ እንደነበር የሚናገሩት የኩባንያው ባለቤትና ስራ አስኪያጅ አብደላ መሐመድ ኩባንያቸው ጥራጥሬ፣ የቅባት እህሎችንና ቅመማ ቅመሞችን እሴት ጨምሮባቸው ለውጭ ገበያ ያቀርብ እንደነበረ ተቆመዋል።
ገብተው ሙሉ ለሙሉ ዘረፋ፣ ሙሉ ለሙሉ ማሽኖችን የማውደም፣ ፓርቶችን የማዝረፍ፣ ወደ ውጭ ለኤክስፖርት የተዘጋጁትን እቃዎች ውድ እቃዎች በተለይ በመምረጥ እንደገና ባለሙያዎችን ይርማል እኛ እንኳን ዲሚ መስራት የማይችሉትን ከቻይና ነው አንዳንድ ሰርቪስ እናስደርገው እነሱ ውድ ፓርቱ ነው ነቅሎ ይዘሉት እቃውን እንዳለ እየጫኑ በየቦታው ዘረፍ በቀም መሸጥ ባዶ ሙሉ የነበረ መጋዘንም ባዶ አድርገው
አሁን ግን በደረሰበት ዘረፋና ጥፋት ምክንያት ሙሉ በሙሉ ወድሟል፣ አገልግሎትም አቆሟል ብለዋል።
በአመት እስከ 7 ሚሊዮን ዶላር ድረስ ደርሰን ነበር ኤክስፖርት የምናደርገው ማለት ነው። እነሱ የመጡት ምንድን ነው? እቺን በተለይ እኛን አካባቢ ሂድ ለማውደም ለታቂም በቃ ምን እንደሆነ አይዶል ነው የሚወለው ህዝብ እንዴት እንደተቀበላቸው እኛ ነው የምናውቀው።
የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ በመስራቃዊ አማራ አካባቢዎች በደረሰው የኢንቨስትመንት ጉዳት ዙሪያ ትላንት በደሴ ከተማ ምክክር አድርጎ ነበር። የቢሮ ኃላፊው እንድሪስ አብዱ በህወሓት ኃይሎች ተፈጸመ ያሉት ዘረፋና ውድመት በተለይ የክልሉን ህዝብ በኢኮኖሚ ለማዳከም ታስቦ የተደረገ እንደነበር ጠቁመዋል።
በዋናነት የጥቃት ሰለባ የነበረው የኢንዱስትሪና ኢንቨስትመንት ተቋም አንዱ ነው። በዚህም በምስራቅ አማራ ሰፊ ኢንቨስትመንት ቀጠና አካባቢ ነው፣ ብዙ ኢንዱስትሪዎች ያሉበት ነው። የእርሻ ኢንቨስትመንትም በተመሳሳይ። ስለዚህ ከእርሻ ኢንቨስትመንት ማንኳያ ከ3000 ሄክታር በላይ የኢንቨስትመንት መሬቶች ወድመዋል። ሁለተኛ ከኢንዱስትሪዎቻችን ማንኳያ የመካከለኛ ከፍተኛ እና አነስተኛ የሚባሉ ኢንዱስትሪዎች ከ541 በላይ ኢንዱስትሪዎች መውደባቸውን አሁን ያለው መረጃ ያሳያል። ይህ መረጃ እንግዲህ ቀጣይ የክልላችን መንግስት የአጥኚ ቡድን ስላቋቋመ ይህም መነሻ ተደርጎ ቁጥሩን ሊጨምር የሚችልበት ሁኔታ ይኖራል። ሁለተኛ አዳዲስ ኢንቨስትመንቶችን ባለፉት ወራት የመጣበት ሂደት የለም። ስለዚህ በዘርፉ ላይ የፈጠረው ጫና ቀላል አይደለም።
ኢንዱስትሪዎቹ ላይ የደረሰው ዘረፋና ጉዳት በሚያቀርቡት ምርቶች፣ በሚያስገኙት የሀገር ውስጥ ገቢና የውጭ ምንዛሬ ብቻ ሳይሆን በሚያስተዳድሯቸው ሰራተኞች ላይ ቀጥተኛ ተጽዕኖ አሳድሯል ይላሉ። እንደ ቢሮ ኃላፊው ቋሚ የስራ እድል የነበራቸው ከ12000 በላይ ዜጎች ከስራቸው ተፈናቅለዋል። በሀገር ውስጥ ባለሀብቶችና በመንግስት በሚተዳደሩት ኢንዱስትሪና ፋብሪካዎች ላይ ብቻ ሳይሆን በክልሉ ኢንቨስት ባደረጉ የውጭ ባለሀብቶች ንብረት ላይ ጭምር ጥቃት ቶቹ መሰንዘራቸውን አልሸሸጉም። አቶ አንድሬስ
ይሄ ሆን ተብሎ በተለይ የውጭ ኢንቨስትመንቱ እንቅፋት ተግዳሮት እንዲሆን እና የውጭ ባለሀብቶች ወደ አካባቢው ወደ ቀጠናው እንዳይገቡ ሆን ተብሎ የተሰራ ተግባር ነው ብለን ነው የምንወስደው። ለዛም ነው የጦርነቱ ባህሪ መልከ ብዙ ነው ብለን የምንወስደው። ኢኮኖሚያዊም አለው፣ ፖለቲካዊም ነው፣ ስነ ልቦናዊ ማህበራዊም ቀውሶችን አሳልፏል ብለን ስናስቀምጥ ብዙ በዚህ የሚገለጹ በተለይ ኮምቦልቻ አካባቢ ላይ ብዙ ችግሮች የደረሱበት ኢንዱስትሪዎች አሉ።
በቻይና ባለሀብቶች ኮምቦልቻ ውስጥ የተቋቋመው ኢቱድ የቺፕቦርድ ማምረቻ አስተርጓሚ ደጀን አለልኝ እንደተናገሩት ከሀገር ውስጥ አልፎ እስከ ሰሜን ሱዳን ምርቶቹን ሲያቀርብ የነበረው ፋብሪካቸው በደረሰበት ውድመትና ዘረፋ ስራ አቁሟል። ሰራተኞቹም ስራ አጥ ለመሆን ተገደዋል።
ድርጅታችን ለአካባቢ ማህበረሰብና ለሀገሪቱም ከፍተኛ የስራ እድል ፈጥሮ ነበር። እንዲሁም ደግሞ ያው የውጭ ምንዛሬ በማስገኘት ደረጃ ያው ኤክስፖርት ስታንዳርድ የሆኑ የተለያዩ የኤምዲኤፍ ወይም ቺፑድ ምርቶችን በማምረት ምንዛሬዎችንም ለሀገር ያስገባ ነበረ እና ያው በጉዳቱ ምክንያት በአሁኑ ሰዓት ለሀገር የሚያስገቡ ምንዛሬና ድርጅቱ ሲያስተዳድረው የነበረው የተለያዩ ሰራተኞች እንግዲህ በአሁኑ ሰዓት ስራ አጥ ሆነው ይገኛሉ ማለት ነው። የካፒታሉን 10% የሚሆነውን ወድሟል። ከዛም በተጨማሪ ያው ቢያንስ 2-3 ዓመት ያገለግላሉ ተብሎ የተቀመጡ ስፔር ፓርቶችም ሙሉ በሙሉ ተወስደዋል። መውሰድ ያልቻሉትን ደግሞ ያው አውድመዋቸዋል ማለት ነው። ወደ 112 ሚሊዮን ብር በላይ ያው ጉዳት አስከትሏል ማለት ነው።
የክልሉ ኢንቨስትመንት እና ኢንዱስትሪ ቢሮ ኃላፊ በምስራቃዊው የአማራ አካባቢዎች ጉዳት ደርሶባቸዋል ካሏቸው 541 ከፍተኛ መካከለኛና አነስተኛ ኢንዱስትሪዎች ውስጥ 60 የሚደርሱት ስራ መጀመራቸውን ጠቁመው የደረሰውን ጉዳት መጠንና መልሶ ለማቋቋም የሚያስፈልጉ ድጋፎችን በተመለከተ ግን በክልሉ የሚገኙ ዩኒቨርሲቲዎች የጀመሩት ጥናት ሲጠናቀቅ በዝርዝር ይፋ ይደረጋል ብለዋል። የፌደራል የክልሉና የአካባቢው ተቋማት የሚያደርጉትን ክትትል ያደነቁት አብደላ መሐመድ ደግሞ ካሉበት ችግር ለመውጣት የፋይናንስ አሰራሮችን እስከ ማሻሻል የሚደርስ ድጋፍ እንደሚያስፈልግ አመልክተዋል።
በተለይ በኢንዱስትሪ ሚኒስቴር አሁን ጥሩ ሰፖርት እያደረግልን ነው፣ እየተከታተሉ ነው። መስተዳደሩም ኢንቨስትመንት ቢሮም በተለይ በዚህ በአማራ ክልል ያለው በቅርበት እየተከታተሉ እያገዙ ነው። ግን ምልህ ቶሎ አክሽን ውስጥ እንገባኛ ወደ ስራ ቶሎ እንድንመለስ ፈጠን ያለ ድጋፍ ያስፈልጋል። አንደኛ ፋይናንሻል ሰፖርት፣ ሁለተኛ ወርኪንግ ካፒታል፣ ሶስተኛ ደግሞ ይሄ የፎይታ ጊዜዎችን ለአንዳንድ ወለድ ያለበት አለ እነዛን መሰረዝ የብድር ጊዜ ምሎ ይሄ ሪስትራክት ማድረግ የፎይታ ጊዜ ማለት ነው፣ ብድሮቹን የማራዘም እንደዛ አይነት ላይ ቶሎ አክሽን ካልተወሰደ ዘግተን ቁጭ ነው።
የኢንዱስትሪ ሚኒስቴር ሚኒስትሩ መላኩ አለበል ከድጋፍ ጋር ተያይዘው ለተነሱት ጥያቄዎች ተቋማቸው በጥናት ላይ የተመሰረተ ምላሽ እንደሚሰጥ አረጋግጠው፣ በጥናት ወቅት ግን የተጋነነና የሌለ ጉዳት እንዳይመዘገብ ጥንቃቄ ያስፈልጋል፣ ለዚህም ባለሀብቱ ተባባሪ መሆን ይገባዋል ሲሉ ጠይቀዋል።
እነዚህን ኢንዱስትሪዎች ወደ ስራ ለማስገባት ከመንግስት የሚያስፈልጉ ድጋፎች ምንድን ናቸው የሚለው በሚኒስቴር መስሪያ ቤታችን በኩል ተለይቷል። የመስሪያ ካፒታል የሚያስፈልጋቸው ምን ያህል ናቸው? የውጭ ምንዛሬ የሚያስፈልጋቸው ምን ያህል ናቸው? የግብር ፎይታ ከታክስ እና ከቀረጥ ነጻ ቁሳቁሶችን ማስገባት ያለባቸው የትኞቹ ናቸው የሚለው በዝርዝር ጥናት ተደርጓል። ይሄ በፌዴራል ደረጃ ለተቋቋመው ኮሚቴ ቀርቧል። በኮሚቴ ደረጃ እየታየ ነው።
ክልሉ ርዕሰ መስተዳደር ዶክተር ይልቃል ከፋለ በበኩላቸው የደረሱ ችግሮች ያስከተሉት ቁሳዊና ስነ ልቦናዊ ጉዳት እየከፋ እንደሆነ ዘርዝረዋል።
ወገኖቻችን ተገለዋል፣ ተፈናቅለዋል፣ በራብ እንዲያልቁ ተደርጓል። በመድኃኒት እና በሕክምና ጦት በበሽታ እንዲሞቱ ተደርጓል። ሀብትና ንብረታቸው ተዘርፏል፣ ወድሟል። እነዚህ የማይረሱ በደሎችና ወንጀሎች ናቸው። በመሆኑም የሕዝባችን ልብ በጥልቀት ተሰብሯል፣ ስነ ልቦናው ተጎድቷል። ሆኖም ግን ጉዳታችንን በመዘርዘር እና በየጊዜው በመጮህ ሳይሆን ይህን ጉዳይ በቁጭት በመውሰድ እንደገና የወደመው ንብረታችን በትብብር ለመተካት፣ የወደመው ህንጻችን በትብብር ለመገንባት መነሳት አለብን።
ርዕሰ መስተዳድሩ ክልሉን ከዳግም ወረራ ለመታደግና የህዝቡን ሰላም ለማረጋገጥ የተፈናቀሉ የህብረተሰብ ክፍሎችን መልሶ ለማቋቋምና የኑሮ ውድነቱን ለማሻሻል ክልሉ ከፌዴራሉ መንግስት ጋር በመተባበር ስራዎችን እየሰራ መሆኑን አስታውቀዋል። የወደሙትን ሀብቶች መልሶ መተካት ሳይሆን ከነበረው የተሻለ አድርጎ እንዲቀጥሉ የማድረግ መንግስታዊ አቅጣጫ መቀመጡንም አያይዘው ጠቁመዋል። በደሴው አይጠየፍ ቤተመንግስት አዳራሽ ትናንት በተካሄደው ውይይት ላይ የመድህን ኩባንያዎች፣ የገንዘብ ተቋማት፣ ከፍተኛ የመንግስት አመራሮችና ሚኒስትሮች፣ ባለሀብቶች እየተገኙ ሲሆን የወደሙና የተዘረፉ ተቋማትን መልሶ ለመገንባት በሚደረገው ጥረት የበኩላቸውን እንደሚወጡ አረጋግጠዋል። የአሜሪካ ድምጽ ሬዲዮ ደጋግሞ እንደዘገበው በምስራቃዊው የአማራ አካባቢዎች የህወሀት ኃይሎች አደረሱት ስለተባለው የንብረት ዘረፋና ውድመት አሁን የትግራይ ክልልን በማስተዳደር ላይ የሚገኘው አካል በግልጽ ያለው ነገር የለም። ለአሜሪካ ድምፅ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን። አድማጮች፣ እዚህ ግድም ጥቂት ደቂቃዎች አግኝተናል ለነገ ምሽት የፕሮግራም ማሳሰቢያ።
ኢትዮጵያውያን በአሜሪካ በነገው ምሽት። ባለፈው አርብ የዋሽንግተንና አካባቢው አገረ ስብከት ስር ያሉ ምዕመናንና 10 ቤተ ክርስቲያናት በኢትዮጵያ ባለው ጦርነት ተጎጂ ለሆኑ ኢትዮጵያውያን የገንዘብ አስተዋጽኦ አድርገዋል።
በድምሩ $304,667 ገቢ አድርገናል ለዚሁ ለመልሶ ማቋቋሙ የሚውል።
ይህን ያሉን የአገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ይህ በአይዞን በኩል ብቻ አንድ ላይ ተሰብስቦ የተሰጠ ነው እንጂ ቤተ ክርስቲያናቱ ለየብቻቸው $500,000 በላይ ልከዋል ይላሉ። ኮቪድ-19 በበዓለ ጥምቀቱም ሆነ በገንዘብ አሰባሰቡ ላይ ያሳደረውንም ተጽዕኖ ገልጸዋል። በነገው ምሽት ይጠብቁን። የአሜሪካ ድምፅ።
አሁን በነገው ምሽት ደረጀ ያስተዋወቀንን ኢትዮጵያውያን በአሜሪካን ጨምሮ የተለያዩ ቅንብሮችና ዘገባዎች ይጠብቋችኋል። አድማጮች፣ ታዲያ የእናንተን ተሳትፎ የሚጋብዝ ከዚህ ቀደም በንቃት ተሳትፉበት የነበረው የአድማጮች አስተያየት መድረክ በተሻለ ጥራት ከእናንተ በሚቀርቡ ሚዛናዊ በሆኑና ለሬዲዮ ደረጃም አቀራረብም ተስማሚ በሆነ የምታደርሱን አስተያየቶች እናቀርባለን። የስልክ ቁጥራችን ላስታውሳችሁ 202-205-9942 የውስጥ መስመር 14 ነው። ሆርን አት ቪኦኤ ኒውስ ዳት ካም በሚል በኢሜይል የላካችሁልንም እናስተናግዳለን። ሰሞኑን የደረሱን በርካታ አስተያየቶቻችሁ አሉ። እነሱን ጨምረን የእናንተን አስተያየቶች ተገቢውን ስፍራ ሰጥተን በንቃት የምትሳተፉበትን የአድማጮች መድረክ በየዕለቱ እናስተናግዳለን። ለምሽቱ ያልነው ልናገባድድ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን የዕለተ ማክሰኞ ምሽት ዝግጅታችንን እዚህ ላይ ያበቃን። ነገ ረቡዕ ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። ያስተናገድኳችሁ አሉላ ከበደ፣ አቀናባሪው ኤልያስ አስማረ ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ሰላም፣ ደህና እደሩ።